የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ፣ ጽዮን ግርማ ነኝ። ለዛሬ ታህሳስ 17 2011 ዓ ም ምሽት ዝግጅቶቻችንን ይዤ አብሬያችሁ ቆያለሁ። ለሶስት ወራት ያህል ክፍት ሆኖ የቆየው የኢትዮጵያና ኤርትራ የዛላንበሳ ድንበር ዛሬ ከኤርትራ በኩል መዘጋቱን በትግራይ ክልል የሚገኙ የወረዳው የጸጥታ ኃላፊ ገለጹ።
ከዛሬ ጠዋት ጀምሮ ከኢትዮጵያ ወደ ኤርትራ የሚሄዱ መኪኖች እና ከኤርትራ ወደ ኢትዮጵያ የሚሄዱ መኪኖች በኤርትራ ሰራዊት እንዳይተላለፉ
በትግራይ ክልል ምስራቃዊ ዞን የጉሎ መህዳ ወረዳ ጸጥታ ኃላፊ አቶ ግርማይ ሀዱሽ ናቸው። ዘገባለን። በኤርትራ በኩል እስካሁን ምንም የተባለ ነገር የለም። በኦሮሚያ ክልል ነቀምቴ ከተማ የሰው ሕይወት አልፏል፣ የስራ ማቆም አድማው እንደቀጠለ ነው የሚል ዘገባም አለን። ወደ ትግራይ፣ አማራና ደቡብ ክልል የሚወስድም ዘገባዎች ይኖሩናል። ሁሉንም ከዝግጅታችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። ለምሽቱ አጠር አጠር ያሉ ዓለም አቀፍ ዘገባዎችን ይዤ በድጋሚ ተመልሼ መጥቻለሁ። የኢትዮጵያና የኤርትራ የዛላንበሳ ድንበር ዛሬ መዘጋቱን የትግራይ ክልል የጉሎ መህዳ ወረዳ ኃላፊ ገልጸዋል። ድንበሩ የሁለቱም ሀገሮች መሪዎች በአካል በተገኙበት የተከፈተው በያዝነው የኢትዮጵያ ዘመን መለወጫ ዕለት ነበር። የሁለቱም ሀገሮች የሆኑ ሰዎች ከሶስት ወራት በላይ ሲመላለሱበት የቆየው ድንበር የተዘጋው ከኤርትራ በኩል መሆኑን የወረዳው የጸጥታ ኃላፊ አቶ ግርማይ ሀዱሽ አመልክተዋል። ይህ ዜና እስከተጠናከረበት ድረስ ስለ ድንበሩ መዘጋት የኤርትራ መንግስት የሰጠው መግለጫም ሆነ በይፋ ያሳወቀው ምክንያት የለም። የዚህን ዘገባ ዝርዝር ከዜና በኋላ በሚኖረን ጊዜ ይዘን እንመለሳለን። የሱዳን ፕሬዚዳንት ኦማር ሐሰን አልበሽር እንዲወርዱ የሚጠይቁ ተቃዋሚዎች በቤተ መንግስቱ አካባቢ ለመሰለፍ ሲሞክሩ ሰልፍ በታኝ ፖሊስ አስለቃሽ ጋዝ ከተኮሰባቸው በኋላ ዋና ከተማይቱ ካርቱም ውስጥ ውጥረት እየተባባሰ መጥቷል እየተባለ ነው። በትላንትናው ሰልፍ ብተና ሙከራ ወቅት የደረሰ ጉዳት እንደሌለ የመንግስቱ ባለስልጣናት ቢናገሩም እማኝ ነን ያሉ ሰዎች ግን ቢያንስ ሶስት ሰዎች ተመተው ማየታቸውን ተናግረዋል። ሳምንቱን ለዘለቁት የተቃውሞ ሰልፎች መቀስቀስ ምክንያት የሆኑት የምግብና የነዳጅ እጥረትና የሱዳናውያን የዕለት ማዕድ የሆነው የዳቦ ዋጋ ድንገት ማሻቀፍ ነው እየተባለ ነው። ፕሬዚዳንት አልበሽር አደባባይ ላይ ለተሰበሰቡ ደጋፊዎች ባደረጉት ንግግር እርሳቸውን የሚተቹትን ከሃዲዎች ሲሉ ጠርተዋቸዋል። የዩናይትድ ስቴትስ መንግስት በከፊል ከተዘጋ ዛሬ አምስተኛ ቀኑን ቢይዝም በግልጽ የሚታይ መፍትሄ ከቤተ መንግስቱም ይሁን ከተወካዮች ምክር ቤት እስካሁን አልተሰማም። ስለ መዘጋቱ ትላንት የተናገሩት ፕሬዚዳንት ዶናልድ ትራምፕ ሀገራቸውንና ሜክሲኮን የሚከልለው ግንብ እንዲቆም የጠየቁት በጀት ስላልተፈቀደ ሁኔታው ባለበት እንደሚቀጥል አስታውቀዋል። ፕሬዚዳንቱ በዚሁ የትላንትና መልእክታቸው ላይ በከፊሉ መዘጋት ምክንያት ከስራ ውጭ የሆኑትን የመንግስት ሰራተኞችንም ቢሆን የግንቡን መቆም ይፈልጋሉ ቢሉም ለዚህ አባባላቸው ማስረጃ አላቀረቡም። ፕሬዚዳንቱ ከትላንት በስቲያ ሰኞ ባስተላለፉት መልእክት ዴሞክራቶች ፍጥጫውን ማቆም አለባቸው ቢሉም ዴሞክራቶቹ እንደራሴዎች ግን ትራምፕ ሀገሪቱን ወደ ቀውስ እየዘፈቋት ነው ሲሉ ከሰዋል። የሴኔቱ ህዳጣን መሪ ቼክ ሹመር እና የህግ መምሪያው ተጠያቂ አፈ ጉባኤ ናንሲ ፔሎሲ በጋራ ባወጡት መግለጫ ፕሬዚዳንቱ የመንግስቱን መዘጋት ፈልገውታል፣ እርሳቸው ከዚያ እንዴት እንደሚወጡ ግን የሚያውቁ አይመስሉም ብለዋል። መንግስት በከፊል ዝግ ሆኖ የሚቆይበት እጅግ አስፈላጊ ናቸው ከሚባሉ በስተቀር ከ800,000 የመንግስት ሰራተኞች አብዛኞቹ ከስራና ከክፍያ ውጭ ሆነው የሚቆዩ ሲሆን ስራ ላይ ያሉትም ቢሆን በዝጉ ጊዜ ለሚሰሩት ስራ ክፍያቸውን የሚያገኙት መንግስቱ ሙሉ በሙሉ ከተከፈተ በኋላ እንደሆነ ታውቋል። ለድንበሩ የግንብ አጥር ፕሬዚዳንቱ የተጠየቁት የ5 ቢሊዮን ዶላር ውጪ ሲሆን ዴሞክራቶች እንደራሴዎች ግን ለማጠር ሳይሆን ለሌሎቹ የወሰን ደህንነት ጥበቃ እርምጃዎች ማከናወኛ የ1.3 ቢሊዮን ዶላር ወጪ እንዲፈቀድ እንደሚስማሙ አስታውቋል። በመጨረሻም ኢንዶኔዥያ ውስጥ በተከሰተው ከባድ ሱናሚ ምክንያት በደረሰው ውድመት በህይወት የተረፉ ሰዎች ካሉ ፍለጋና የማትረፍ ስራ እየተካሄደ መሆኑን ዓለም አቀፍ ቀይ መስቀልና ቀይ ጨረቃ ፌዴሬሽን ገልጿል። ባለፈው ቅዳሜ ኢንዶኔዥያ ውስጥ ውስጥ የመጣው ከባድ ባህር የማዕበል ደረሰው ሱናሚ ጃቫ የሚባሉትን ክፍላት ሀገራት ነበር። ቢያንስ 429 ሰው በአደጋው መሞቱን፣ ቁጥሩ 1500 የሚሆነው ሰው አካሉ ላይ ጉዳት እንደደረሰበት፣ እንዲሁም 16000 የሚሆነው ሰው ከመኖሪያቸው እንደተፈናቀለ የሀገሪቱ ባለስልጣኖች ገልጸዋል። አድማጮች፣ ለሰዓቱ የያዝናቸው ዓለም አቀፍ ዜናዎቻችን እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ እንሻገር።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ወደ ቀዳሚው ዘገባችን እናልፋለን። ለሶስት ወራት ያህል ክፍት ሆኖ የቆየው የኢትዮጵያና ኤርትራ የዛላንበሳ ድንበር ዛሬ ከኤርትራ በኩል መዘጋቱን በትግራይ ክልል የሚገኙ የወረዳው የጸጥታ ኃላፊ ገለጹ። ከዚህ በኋላ መተላለፍ የሚፈልጉ መኪኖች የይለፍ ወረቀት መያዝ እንደሚኖርባቸው ከኤርትራ በኩል እንደተነገራቸው በትግራይ ክልል ምስራቃዊ ዞን የጉሎ መህዳ ወረዳ ጸጥታ ኃላፊ አቶ ግርማ ያዱ ተናግረዋል። ስለ ድንበሩ መዘጋት ይህ ዜና እስከተጠናቀረበት ጊዜ ድረስ ከኤርትራ በኩል የተሰጠ መግለጫ የለም ወይም ምክንያት አልተጠቀሰም። አለም ፍስሐ ተከታዩን ዘገባ ከመቀሌ አድርሶናል።
አቶ ግርማይ የዛሬ ጠዋት የዛላንበሳን ድንበር ሁኔታ አስመልክተው እንዲህ ብለዋል።
አዎ፣ ከዛሬ ጠዋት ጀምሮ ከኢትዮጵያ ወደ ኤርትራ የሚሄዱ መኪኖች እና ከኤርትራ ወደ ኢትዮጵያ የሚሄዱ መኪኖች በኤርትራ ሰራዊት እንዳይተላለፉ ተከልክለዋል።
ዛሬ ጠዋት ከኢትዮጵያ ወደ ኤርትራ፣ ከኤርትራ ወደ ኢትዮጵያ ማለት የኤርትራ መከላከያ ሰራዊት መከልከሉን ሲያስታውቁ የክልከላው ምክንያት አቶ ግርማይ እንዲህ ገልጸዋል።
ምንድን ነው ብለን በአካባቢ ላለው አመራሩ የሰራዊት አመራሮች ስንጠየቃቸው ደግሞ እነሱም ይዙት በቃ ይለፍ ተሰጥቷቸው ያልፋሉና አሁን ግን ለጊዜው ይከልከሉ ተብሎ መመሪያ ወርደናል ይላሉ።
ከዛሬ ጀምሮ ከኢትዮጵያ ወደ ኤርትራ በይለፍ ወረቀት መተላለፍ ነው ያለበት ተብሎ ከበላይ አካል መመሪያ እንደተሰጠው የድንበሩ የሰራዊት አዛዥ እንደገለጹት አቶ ግርማ ያስታውቀዋል። የይለፍ ወረቀቱን ከየት እንደሚሰጥ የሰራዊት አዛዥ እንዲህ ብለዋል ብለው አቶ ግርማ ይናገራሉ።
እንደነሱ አባባል ከሆነ የኢትዮጵያ ከፌዴራል መንግስት ይመጣል ይላሉ። የኤርትራ ይለፍ ደግሞ ከአስመራ ይመጣል፣ ኤርትራ መንግስት ከአስመራ ተሰጥቶ ነው የሚተላለፈው ይላሉ። ሆኖም ግን እነሱ ይላሉ እንጂ እስካሁን ህዝቡ ያወቀው የተነገረው ነገር የለም፣ የተደረገ ዝግጅትም አልነበረም።
ይህ የዛሬ ድንበር መዝጋትን አስመልክተው የአካባቢው ህዝብ ስሜት ምን ይመስላል? በኢትዮጵያ በኩል ክልከላ አለ ወይ?
በህዝቡማ አሁን ቁጣ እየተሰማ አሁን በቃ ሰላም ተገኝቶ ብለን ደስታችን እያገለጽን በነበርንበት ጊዜ ትንሽ ጊዜ ሳንቆይ ደግሞ ምንድን ነው አዲስ ነገር ወደ ውዝግብ እየገባ ነው፣ በስጋትም እያየው ነው። እኛ የሚያልፉ መኪናዎች አንከለክልም፣ ያልፋሉ። እነሱ ግን በቃ እያገዱ ናቸው።
አቶ ግርማ ለሰጠኝ ማብራሪያ አመሰግናለሁ። አለም ፍስሐ ከመቀለ።
እንግዲህ አድማጮች እንዳዳመጣችሁት በትግራይ በኩል ድንበሩን የተመለከተ ምላሽ ነው። በኤርትራ በኩል ግን ምላሽ ለማግኘት እየሞከርን ነው። እስካሁን አልተሳካልንም። ምላሻቸውን እንዳገኘን ይዘን እንመለሳለን። እስካሁን ግን የዚህን ድንበር መዘጋት በተመለከተ በኤርትራ በኩል የተሰጠ መግለጫም ሆነ ምላሽ የለም። የምትከታተሉት ከአሜሪካ ድምጽ የሚተላለፉትን ሁለት ዘገባዎቻችንን ነው። ከዚህ ተከትሎ የሚቀርብ ሁለት ዘገባዎች ነበሩን፣ ወደ ነቀምቴና ወደ ደቡብ ክልል የሚወስዱ እየተሰናዱ ነው። እንደደረሰን ይዘን እንመለሳለን። እስከዚያው ወደ ተከታዩ ዘገባችን እንለፍ። በትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል የተመራ የክልሉ ከፍተኛ የመንግስት ስራ ኃላፊዎች የተሳተፉበት ጉብኝት በሁሉም የክልሉ ዞኖች በሚካሄድ ከህዝብ ከተወከሉ ጋርም ውይይት ተካሂዷል። ጉብኝቱ እስከ ቀጣይ ሰኔ ወር ህዝቡ እንዲፈታ የሚፈልገው የልማትና የመልካም አስተዳደር ችግሮችን ለማወቅ የተካሄደ ነው ብለዋል ዶክተር ደብረጽዮን። ሙልጌታ ጽብሃ ከመቀሌ ተከታዩን ዘገባ ልኮልናል።
በትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል የተመራ የክልሉ ከፍተኛ የመንግስት ስራ ኃላፊዎች የተሳተፉበት ጉብኝት በሁሉም የክልሉ ዞኖች በማካሄድ ከህዝቡ የተወከሉ አካላትም ጋር ውይይት አካሂዷል። ጉብኝቱ እስከ ቀጣይ ሰኔ ወር ህዝቡ እንዲፈታ የሚፈልገውን የልማትና የመልካም አስተዳደር ችግሮች ለማወቅ የተካሄደ ነው ብለዋል ዶክተር ደብረጽዮን። በዚህ ጉዳይ አስመልክተው በሰጡት መግለጫ በተካሄዱ ውይይቶች ህብረተሰቡ በመልካም አስተዳደርና ልማቶች ያሉትን ችግሮች ነግሮናል ብለዋል ምክትል ርዕሰ መስተዳድሩ።
አብ ልምዓት ምሰናይ ምሕዳር ተኣሳሲረን ገሊአን ዝፀንሐ እየን ፀኒሕ ነዊሕ ግዜ ዝገበረ ዘይተፈትሐ ወይ 8 ዓመት ዝገበረ ናብ ልዎ ነይሮም 10 ዓመት
ከልማትና ከመልካም አስተዳደር ጋር የተያያዙ ጥያቄዎችን አንስተዋል። አንዳንዶቹ በርካታ ዓመታት ያስቆጠሩና አሁንም ያልተፈቱ ጥያቄዎች ናቸው። 8 እና 10 ዓመታት ያስቆጠረና አንዳንዱም የተደራረቡ አዳዲስ ጥያቄዎችን እየጨመረ የመጣ ነው። ብዙ ሕዝብ ስለሚፈልጋቸው ጉዳዮች በርካታ ጥያቄዎች ተልከውልናል። መድረኩ እንደገለጽኩት እስከ ሰኔ ወር ትኩረት ሊደረግበት የሚገባ ሐሳብ ማሰባሰብ ነው። ይህም ተሳክቷል ማለት ይቻላል።
ጉብኝቱ በትግራይ ደቡባዊ ዞን የተጀመረ ሲሆን ባለፈው እሁድ በመቀለ ከተማ በማካሄድ ተጠናቋል። ዶክተር ደብረጽዮን እንደገለጹት በጉብኝቱ በልማት የተሰማሩ ውጤታማ ሰዎች አይተናል ብለዋል። በተጨማሪም የአካል ጉዳተኞች የተሻለ ለውጥ ሲያመጡ ተገንዝበናል ሲሉ ገልጸዋል። ጉብኝት ባደረጉባቸው ድርጅቶች ኤርትራውያን በንግድ እየተሳሰሩ ናቸው ሲሉ ተናግሯል። ዶክተር ደብረጽዮን
ሐደ ፍሊ ዘለ ነገር ዝርአናዮ እዝና ኤርትራ ሁነታት ንልዕልርና ሓደ ዕድል እዩ ፅቡቅ እዩ ሰላም ጥራሕ እንተይኮነስ ብኢኮኖሚውን ተኣሳሲርና ክንዓቢ ክንልወጥ ንኽእልና ዝበልናዮ ዳርጋ ተን ዝረኣየናዮን ትካላት ምስ ኤርትራውያን ምትእሳር ጀሚሮም ስራሕ ጀሚሮም ምስ ኤርትራውያን
አንድ ለየት ያለ የተገነዘብነው ጉዳይ ቢኖር አሁን ቀደም ስለ ኤርትራ ስናነሳ የነበረው አንድ እድል የሰላም ጉዳይ ብቻ ነበር። አሁን ግን ጉዳዩ የሰላም ብቻ ሳይሆን በኢኮኖሚ እንድንተሳሰርም ይረዳል የሚል ነው። ጉብኝት ያደረግንባቸው ሁሉም ድርጅቶች ማለት ይቻላል ከኤርትራውያን ጋር መስራት ጀምረዋል። ኤርትራውያንም ወዲህ መጥተው ምርታቸውን ገዝተዋቸዋል አለያም አብረው ለመስራት ተዋውለዋል። የዚህን ትስስር ፋይዳ ከዚህ አንጻር ማየትም ጀምረናል። ሰላም ማምጣት ብቻ ሳይሆን ኢኮኖሚያዊ ትስስር ማምጥቷል። ህዝቡ ከመንግስት ቀድሞ የንግድና የመዋለ ንዋይ ትስስር ማድረግ ጀምረዋል።
በተለያዩ አካባቢዎች ከህዝብ ጋር በተደረገው ውይይት ስለ ወቅታዊ ሀገራዊ ጉዳዮች ተነስተዋል ሲሉ ገልጸዋል። በኢትዮጵያ የተለያዩ አካባቢዎች ያለውን አለመረጋጋት እንዲፈታ የትግራይ ህዝብና መንግስት የሚጠበቅበትን ድርሻ ያበረክታል ሲሉ ምክትል ርዕሰ መስተዳድሩ ተናግሯል። በኢትዮጵያ ተስፋና ስጋት አለ ያሉት ዶክተር ደብረጽዮን ተስፋውን እንዲበልጥ እንሰራለን ብለዋል።
ምዑሪም እንታን ከአቶ አጀንዳታት በዚ ገለ አቶ በዚ ገለ ወፀ እንተይኮነ ናይ ፌደራል ስርዓት ምንታይ ኩነታት ኣሎ ሕገ መንግስቲ ምንታይ ኩነታት ኣሎ እቲ ናይ ልምዓት መስመር ምንታይ ኩነታት ኣሎ ነፍቶም ዋና ዋና ውራይ
ወደ ተስተካከለ አካሄድ ለመግባት እገሌ በዚህ ገባ እገሌ በዚህ ወጣ ሳይሆን የፌዴራል ስርዓቱ ሕገ መንግስቱና የልማት መስመሩ በየትኛው ሁኔታ ላይ ነው ያለው ስንል ህዝቡ ቀልቡን ወደ ዋናው ጉዳይ እንዲያደርግ እንሰራለን። በተጨባጭም በትግራይ የምንሰራቸውን የልማትና መልካም አስተዳደርን የሚመለከቱ ስራዎችን በማጠናከር አዎንታዊ ሁኔታዎች እንዲጎሉ እናደርጋለን። በዚህም ስጋቱ እንዲቀንስ ትልቅ አስተዋጽኦ የማድረግ አቅም አለን።
ለአሜሪካ ድምፅ ሙልጌታ ጽብሃ መቀለ።
ሙልጌታን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን ነው የምናልፈው። ትላንት በነቀምቴ ከተማ የአንድ ሰው ህይወት ባልታወቀ ኃይል ማለፉን፣ አንድ ወጣትም እንደቆሰለ ታውቋል። በሌላ በኩል ሰኞ ዕለት የተጀመረው የስራ ማቆም አድማ እንደቀጠለ ነው ተብሏል። የኮማንድ ፖስቱን ኃላፊ ለማግኘት ያደረግነው ጥረት አልተሳካም። የነቀምቴ ከተማ አስተዳደር ህብረተሰቡ ወደ ወትሮ እንቅስቃሴ እንዲመለስ ጥሪ አቅርበዋል። ናኮር መልካ ከነቀምቴ ተጨማሪ አለው።
ትናንት በነቀምቴ ከተማ የምስራቅ ወለጋ ዞን የቡቴ ግዳ ወረዳ ምክትል አስተዳዳሪ የቀኑ 6 ሰዓት ገደማ ማንነቱ ያልታወቀ የታጠቀ ኃይል በተኮሰባቸው ጥይት ህይወታቸው ማለፉን ከነቀምቴ ስፔሻላይዝድ ሆስፒታል ያገኘነው መረጃ ያሳያል።
ዶክተር ታሪኩ ታደሰ እንጀለማ ሜዲካል ዳይሬክተር ሆስፒታል ስፔሻላይዝድ የነቀምቴ ቲ ከሌሰ ጉያ ከሌሳቲ ወልቀበቴ ጉያረ ነሚተኮ ሮኮተሜ ዱፌ ጅራ እሱን ያሊንጎ ደማ ፊቱሬ አልከንራ አልከና ነው ሰዓቲ ለማፍሰት ግብት በቆተ ጅራ።
ዶክተር ታሪኩ ታደሰ እባላለሁ። የነቀምቴ ስፔሻላይዝድ ሆስፒታል ሜዲካል ዳይሬክተር ነኝ። ትላንትን በተመለከተ ቀን ላይ ነበር አንድ ሰው ተመትቶ የመጣው። ሆኖም እገዛ ሲደረግለት ቆይቶ ማታ በሁለትና 3 ሰዓት መሃል ላይ ሕይወቱ አልፏል። አንገቱ ላይ ነበር የተመታው። ሌላው አንድ ወጣት እግሩ ላይ ተመቷል። ወደ ፌዴራል ሆስፒታልም ተልኳል። በሕክምና ሊሻለው ይችላል ተብሏል እና በአጠቃላይ እኛ ጋር የደረሱት ሰዎች 2 ናቸው።
በሌላ በኩል ደግሞ ትናንት አመሻሹ ላይ በነቀምቴ ከተማ 02 ቀበሌ በአካባቢው የሚኖር ወጣት ሀብታም ጉደታ በመንግስት ኃይል ተተኩሶበት በመቁሰሉ በሆስፒታል የሕክምና ክትትል እየተደረገለት መሆኑን ነግሮኛል።
መቃንቁ ሀብታሙ ጉደታ እንጅረማ አስማ መጋላ ነቀምትገን ድዋላ መንጅራዳ
ስሜ ሀብታሙ ጉደታ ይባላል። እዚህ ነቀምቴ ከተማ 02 ቀበሌ እኖራለሁ። እኔ የሚረዳኝ የለኝም። ራሴው ነኝ ተጣጥሬ የምኖረው፣ ተቸግሬ ነው የምኖረው። በዚህ ሁኔታ አንድ ቤት ደጃፍ ላይ ቁጭ ብለን አንዱ መጥቶ አንተ አቃጥከን አይደለም አለኝ። ምን አደረግኩ? እኛ ርቦን ቁጭ ብለናል አልኩት። ከሰፈር ልጆች ጋር ከዚህም ከዚያ ያመጣነውን አጋጭተን ነው ምሳ የምንበላው። ሮጦ መጥቶ በዱላ ሲመታኝ ምን ነው ምን አደረግሁኝ ምን አጠፋው ስለው አምጣ ክላሽ ብሎ ከአንደኛው መሳሪያ ተቀብሎ ተኮሰብኝ። ታችኛው ታፋይ አካባቢ በአንድ ጥይት ነው የመታኝ።
የአካባቢው ሰዎች እንደሚሉት ወጣቱ በሰፈሩ የወጣቶች እንቅስቃሴ ላይ ግንባር ቀደም ተሳታፊ በመሆኑ ነው ፖሊስ የተኮሰበት። በሌላ በኩል ባለፈው ሰኞ የጀመረው የስራ ማቆም አድማ እንደቀጠለ መሆኑን አንዳንድ ነዋሪዎች ለቪኦኤ ተናግረዋል። አንድ ስማቸው እንዳይጠቀስ የጠየቁ ግለሰብ እንዳሉት የማህበራዊ አገልግሎቶችና እንቅስቃሴዎች ሙሉ በሙሉ በነቀምቴ ከተማ ቆመዋል።
ተጃጅል ጉቱማ ዳንጭ ማቴራ ማለፊ ተጃጅል ጉመን ትፈደሙ ጌጅባ ጀልቀቤ ማናኛታ ሆቴል አጀልቀቤ
የህዝብ አገልግሎት ከመጓጓዣ ጀምሮ ምግብ ቤት፣ የመንግሥት መሥሪያ ቤቶች በሙሉ ዝግ ናቸው። ይህ በጣም አስቸጋሪ ነው። ለተጠቃሚውም ሰርቶ ለሚያድረውም ህዝብ ከፍተኛ ችግር ውስጥ ነው የሚያስገባው። በአስቸኳይ መፍትሄ ካላገኘ ትልቅ አደጋ ይመጣል ብዬ ነው የምገምተው።
ይህ ግለሰብ የአድማውን ምክንያቶች እንዲህ ይዘረዝራሉ።
ሙርሚሱ መራ ማደካኝ ደሙ ጋድ ማላ ሮ ረትካው እንዳውዳ
የተቃውሞ ምክንያት በመንግሥትና ተቃዋሚዎች መሃል ያለው ችግር መፍትሄ ማግኘት አለበት የሚል ነው። ከዚህ የተነሳ አንዳንድ ቦታዎች ላይ ግጭቶች ይታያሉ። የሰው ሕይወት እያለፈ ነው። ንብረት እየወደመ ነው።
የኦሮሞ ኮንግረስ ፌዴራሊስት ፓርቲ የምስራቅ ወለጋ ተወካይ አቶ ፈቃዱ አያና ባለፉት 3 ቀናት በነቀምቴ እየሆነ ስላለው ነገር ተናግረው ፓርቲያቸው ይህን አድማ እንደማይቀበልና በመንግስትና ኦነግ መካከል የተፈጠረው ችግር በሰላማዊ መንገድ መፈታት አለበት ይላሉ።
ቃምኒ ፓርቲ አን ኦሮሞ ፊንአጳ የዱስ ካፋው ደበለቴ ዱርሰ ማል ከኑ ቀባ ነገኛ ኡመታፍ ከኑ ቀባ ኡመተክ ከለቲ
ኦፌኮን ጨምሮ ለኦሮሞ ቆማለሁ የሚል የፓርቲ አባል ለህዝብ ደህንነት ቅድሚያ መስጠት አለበት። ለህዝቡ አቅጣጫ ማሳየት አለበት። ህዝቡ በሰላማዊ መንገድ እንዲታገል ማበረታታት አለበት እንጂ የመንግስት አካልም እኔ ታጥቅ ያለው ብሎ ትጥቅ ስላለው ብቻ ህዝቡን በመንገድ ላይ መግደል ትክክለ እንዳልሆነ ነው ፓርቲያችን የሚያምነው። በዚህ ውስጥ ያለው አድማ በመንግስት በኩልም ሆነ በሌላ ድርጅት ለዚህ ህዝብ የቆምን ከሆነ ማስቆም አለበት።
የነቀምቴ ከተማ ከንቲባ አቶ ቦጋለ ሹማ ከተማ ካለፉት ጥቂት ቀናት ጀምሮ ያለችበትን ሁኔታ ገልጸዋል።
ጉዮታ ሳደንከና ውጥተራ ካሴ ሶቺኒ ደልደላ ሶቺን ጌጅባ መንን በርኖታ ጩፈሜ ጅራ ከምሲ
በእነዚህ 3 ቀናት ከሰኞ ጀምሮ የንግድ እንቅስቃሴ፣ የትራንስፖርት እንቅስቃሴ፣ ትምህርት ቤቶች ሁሉ ተዘግተዋል። የመዘጋቱ መነሻ ያልታወቀ ቢሆንም ማንነቱ ባልታወቀ ቡድን በዚህ ህዝብ ላይ የክፋት ድርጊት እየተፈጸመ ነው ያለው። በተለይ በዚህ ከተማ ውስጥ ለሚኖረው ድሃ ከባድ ተጽዕኖ ነው። በዚህ ከተማ ውስጥ ያለው ባለሀብት ሞራል አግኝቶ በንግድና በልማት ውስጥ ለመሳተፍ አቅም እያጣ ነው።
በአሁኑ ጊዜ በከተማው ነዋሪም ዘንድ የተፈጠረውን ስጋት በማጥፋት መረጋጋትን ለማምጣት ነዋሪዎቿ ወደ ወትሮ እንቅስቃሴያቸው እንዲመለሱ ጥረት በማድረግ ላይ እንደሚገኙም ገልጸዋል። ጥሪም አቅርበዋል።
ኬሱማኙ ድማ ዳንጋ ቤኒሻንጉል ጉሙዝ ወጅን ወልቀበቱ ሞቱማን ከነስሬሱናፍ ኦጂ በላት ከምንጅቻ ጥሬ
በተለይም ከቤኒሻንጉል ጉሙዝ ጋር በተገናኘ የድንበርን ጉዳይ ለማስተካከል መንግስት በሰፊው እየሰራ ነበር። በዚህ አካባቢ ችግር የሚፈጥሩ ኃይሎች ህዝባችንን የገደሉ ያፈናቀሉ በአሰቃቂ ሁኔታ ህዝባችን ላይ የጭካኔ ድርጊት የፈጸሙ ሁሉ ለፍርድ እንዲቀርቡ እየተሰራ ነው። የህዝቡ ጥያቄ እንዲመለስ ከፍተኛ ጥረት እየተደረገ ባለበት በአሁኑ ወቅት ያለው ተቃውሞ መነሻው በግልጽ አይታወቅም።
ትናንት በከተማው በፖሊስ ቆሰለ ስለተባለው ወጣትና ስለተገደለው የመንግስት ስራ ኃላፊ የሚያውቁትን እንዲነግሩኝ የአካባቢውን ኮማንድ ፖስት አዛዥ ለማግኘት በተደጋጋሚ ጥረት ባደርግም አልተሳካም። መልስ እንዳገኘው ይዤ እመለሳለሁ። ለአሜሪካ ድምጽ ሬዲዮ ናኮር መልካ ነቀምቴ።
ወደ ተከታዩ ዘገባችን እናልፋለን። በያዝነው ዓመት የኢትዮጵያና የደቡብ አፍሪካ መሪዎች በፈቃዳቸው ስልጣን ለቀዋል። ዚምባብዌ ከ37 ዓመታት የቀድሞ ፕሬዚዳንት ሮበርት ሙጋቤ አገዛዝ በኋላ አዲስ መሪ መርጣለች። በሊቢያ፣ በሴራሊዮን፣ በማሊም ሰላማዊ ስልጣን ሽግግር ተደርጓል። እነዚህ ክስተቶች አበረታች ቢሆኑም በዓለም ረጅም እድሜን በስልጣን መቆየት የቀጠሉባቸው ሀገሮች መኖራቸው አልቀረም ትላለች የአሜሪካ ድምጽ ራዲዮ ዘጋቢ ማርያም ዲያሎ። ባጠናቀረችው ዘገባ አዳነች ፍሳዬ ይዘዋለች።
ኢትዮጵያ በያዝነው ዓመት ከዚህ ቀደም ባልታየ መልኩ የፖለቲካ ለውጥ ማድረጓን በአፍሪካ ህብረት የዩናይትድ ስቴትስ አምባሳደር የነበሩት ሩብን ብርጌቲ ገልጸዋል።
የቀድሞው የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በፈቃዳቸው ከስልጣን ወርደዋል። ይህም በአገሪቱ ታሪክ ያልታየ ክስተት ነው። ከስልጣን በመውረድም ለወቅቱ ጠቅላይ ሚኒስትር ዶክተር አብይ አህመድ ስልጣን ላይ መውጣት አመቻችተዋል። ጠቅላይ ሚኒስትር አብይ በተከታታይ ጠቃሚ የፖለቲካ ለውጦች አድርገዋል። እስረኞችን ከመፍታት አንስተው በአገሪቱ የመጀመሪያውን ሴት ፕሬዚደንት እስከ መሾም ሄደዋል።
በህዝብ ብዛት ከአፍሪቃ ሁለተኛዋ የሆነችው ኢትዮጵያ ከ20 ዓመታት ጠላትነት በኋላ ከኤርትራ ጋር የሰላም ስምምነት ፈርማለች። ነገር ግን ባለፈው ሚያዝያ ወር በሀገሪቱ ደቡብ ክፍል ግጭት ከተነሳ ወዲህ ወደ 1 ሚሊዮን የሚጠጉ ሰዎች ከመኖሪያቸው ተፈናቅለዋል ይላሉ የተባበሩት መንግስታት ድርጅት አገልግሎቶች። የዚምባብዌ የቀድሞ ፕሬዚደንት ሮበርት ሙጋቤ ባለፈው ዓመት ከስልጣን እንዲወርዱ መገደድ በዚህ ዓመት ምርጫ እንዲካሄድ አመቻችቷል። በጆርጅ ታውን ዩኒቨርሲቲ የአፍሪካ ፖለቲካ ፕሮፌሰር ኬን ኤፐሎ ዲሞክራሲያዊ ባይሆንም የስልጣን ሽግግር ነበር ብለዋል።
It wasn't democratic, but it was a transition, and I think any transition is
democracy ባይሆንም ሽግግር ነበር። የማንኛውም አይነት ሽግግር መኖር ካለ መኖር ይሻላልና፣ በተለይም በሀገሪቱ ህገ መንግስት መሰረት እስከተደረገ ድረስ። ገዢው ፓርቲ ዛኑ ፒኤፍ ዲሞክራሲያዊ ሽግግር ለማስመሰል ያልገባበት ቀዳዳም አልነበረም።
በምርጫው ያሸነፉት የረጅም ጊዜ የሮበርት ሙጋቤ ወዳጅ የነበሩት ፕሬዚደንት ኤመርሰን ምናንጋጓ ናቸው።
I think you know as we're seeing in Mozambique and Angola
እንደሚመስለኝ ሞዛምቢክና አንጎላ ላይም እንዳየነው ሁሉ ማንኛውም አይነት የስልጣን ሽግግር መልካም ነው። ምክንያቱም አዲስ መሪ ሲመጡ በራሳቸው መንገድ ለመሄድ ይፈልጋሉ። ለምሳሌ አንጎላ ላይ እንዳየነው የበፊቱ መንግስት ሊያስደስቱ የማይችሉ ለውጦች እየተደረጉ ነው።
በአፍሪካ የሚታየው የዲሞክራሲ ዝንባሌ አበረታች ቢሆንም ኮንጎ ብራዛቪልን፣ ኢኳቶሪያል ጊኒን፣ ካሜሩንን፣ ኡጋንዳንና ሱዳንን በመሳሰሉት ሀገሮች ከአህጉሪቱ ለረጅም ዕድሜ የቆዩ መሪዎች አሉባቸው። ኢኳቶሪያል ጊኒን ብንመለከት ፕሬዚደንት ቴዶሮ ኦቢያንግ ንጊዮማ እምባሳጎ በመጪው ዓመት በስልጣን ላይ 40 ዓመታት ይደፍናሉ።
ወደ መጨረሻው ዘገባችን ነው የምናልፈው። የመገናኛ ብዙሃን አሰራርን በቅርበት የሚከታተሉት እንደ ሲፒጄ እና ሪፖርተርስ ዊዛውት ቦርደርስ ያሉት ዓለም አቀፍ ድርጅቶች ባወጧቸው ሪፖርቶች መሰረት በዓለም ዙሪያ በፕሬስ ነጻነት ላይ የሚደርስ ማስፈራሪያ እያደገ መጥቷል። ኤልዛቤት ቸርን ለአሜሪካ ድምጽ ያጠራቀመችው ዘገባ ይበልጥ ማብራሪያ ይሰጣል። ሰለሞን ክፍሌ ይዞታል።
ባሳለፍነው ዓመት ሚያዝያ ወር አንድ ራሱን የመገናኛ ብዙሃኑ አባል አስመስሎ የቀረበ እስላማዊ መንግሥት ነኝ የሚለው ነውጠኛ ቡድን አጥፍቶ ጠፊ 9 ጋዜጠኞችን ጨምሮ 26 ሰዎችን ገድሏል። ሰለባዎቹ በሙሉ ቀደም ሲል ፍንዳታ ወደ ደረሰበት ስፍራ ፈጥነው የሄዱ ናቸው። በሰኔ ወር እዚሁ ዩናይትድ ስቴትስ አንድ ጠመንጃ ታጣቂ ሜሪላንድ ውስጥ በሚገኝ የጋዜጣ ማንበቢያ ክፍል ገብቶ በከፈተው የተኩስ ሩምታ 5 የአካባቢውን ጋዜጠኞች ሕይወት አጥፍቷል። በጥቅምት የዋሽንግተን ፖስት አምደኛ የነበረው ጃማል ካሾጊ ቱርክ በሚገኘው የሳውዲ አረቢያ ቆንስላ ጽሕፈት ቤት ውስጥ ተገድሏል። እየተገባደደ ባለው የአውሮፓውያኑ ዓመት 2018 በአጠቃላይ በጋዜጠኞች ላይ የደረሱ ጠለፋዎች፣ እስራትና ግድያ ጨምሯል። ማዋከቡም በዛው መጠን ማደጉ ነው የሚገለጸው። ባለሙያዎች ሁኔታውን እጅግ አሳሳቢ ሲሉ ይገልጹታል። አንደኛዋ የሪፖርተር ዊዛውት ቦርደርስ ማለትም የድንበር የለሽ ጋዜጠኞች ቡድን አባል ማርጎ ኢዩን ናቸው።
Journalists in democracies are increasingly at threat and journalists in countries not in conflict are
ዲሞክራሲያዊ ነን በሚሉ ሀገሮች ያሉ ጋዜጠኞች ላይ ስጋቱ የጨመረ ሲሆን ግጭቶች ባሉባቸው ግን ጋዜጠኞች ስራቸውን በመስራታቸው ብቻ የመጨረሻውን ዋጋ እየከፈሉ ነው።
በድንበር የለሽ ጋዜጠኞች ቡድን መሰረት እንደ አውሮፓውያን ዘመን አቆጣጠር በ2018 ዓመተ ምህረት በትንሹ 62 ፕሮፌሽናል ጋዜጠኞች ተገለዋል። በአሁን ወቅት ሶስቱ ጋዜጠኞች በከፍተኛ ቁጥር የሚሞቱባቸው ሀገሮች አፍጋኒስታን፣ ሶሪያና ሜክሲኮ ናቸው። በሪፖርቱ መሰረት በእነዚህ ሀገሮች የሚደርሱ ጥቃቶች በግድያ ላይ ብቻ የተወሰኑ አይደሉም፣ ጋዜጠኞችን ማሰርም ጨምሯል። በኮሚቲ ቱ ፕሮቴክት ጆርናሊስት ሪፖርት መሰረት ደግሞ በመላው ዓለም ከታሰሩ ጋዜጠኞች ገሚሱ ያሉት በቻይና፣ በቱርክና በግብጽ ነው። በሚያንማር ለምሳሌ 2 የሮይተርስ ጋዜጠኞች በ7 ዓመታት እንዲታሰሩ መደረጉን ባለሥልጣናት ተናግረዋል። የኮሚቴ ቱ ፕሮቴክት ጆርናሊስቱ ባልደረባ ሮበርት ማሆኒ ጋዜጠኞቹ የታሰሩበትን ምክንያት በዝርዝር ያስረዳል።
ሁለቱ የሮይተር ጋዜጠኞች በዚያች ሀገር ውስጥ የጦር ወንጀል መፈጸሙን ደረሱበት፣ በሌሎች ላይ ሰቆቃ መካሄዱንም ተረዱ። ከዚያ ፖሊሶች በፈጠራ ክስ ሰነድ ሰርቀዋል ሲሉ ወነጀሏቸው። ጋዜጠኞቹ ግን የፈጸሙት ስርቆት የለም፣ ይባስ ብለው አሁን ደግሞ በፍትህ ሂደቱ በማላገጥ ጋዜጠኞቹን አንስተው ዘብጥ እያወረወሯቸው። በእነኚህ የሮይተርስ ጋዜጠኞች ላይ የደረሰው ችግር በሀገር ውስጥ ጋዜጠኞች ላይ ከሚደርሰው ችግር ጋር ተመሳሳይ ነው። የሀገር ውስጥ ጋዜጠኞች መንግስታቸውን ከተቹና ከዘገቡ ለችግር ይጋለጣሉ።
የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕም በሀገር ውስጥ ጋዜጠኞች ላይ ኃይለ ቃል ሲያሰሙ ተስተውሏል።
You're creating violence by your questions. You know, you are creating you. And also a lot of the reporters
ችግሩን የምትፈጥሩት እናንተ ናችሁ። አንተና ሌሎች ብዙ ጋዜጠኞች እነቱን ባለመዘገብ ሁከት ተቀሰቀሳላችሁ። የሐሰት ወሬዎች ሁከት እየፈጠሩ ነው።
እዚህ በዩናይትድ ስቴትስ ፕሬዝደንቱ ዶናልድ ትራምፕ የሚያካሂዱት የተሟሟቀ ጸረ ሚዲያ ዘመቻ በፕሬሱ ላይ ጥቃት ማድረስ ለሚፈልጉ ሌሎች አገሮች መሪዎች ምሳሌ ሆኗል ሲሉ ባለሙያዎች ይናገራሉ። የአሜሪካ ፕሬስ ተቋሙ ቶም ሮዘንተል
By calling them fake news, he's saying they're illegitimate. By saying that they're failing, he's saying they're on the wrong side of
ፕሬዝዳንቱ ፌክ ኒውስ ወይም የፈጠራ ወሬ ያሉ የሚጠሩት ህጋዊነት እንዳይኖራቸው ለማድረግ ነው። ዜናዎቹን መሰረት የላቸውም ሲሉ ደግሞ ከታሪኩ ውጪ ናቸው፣ አልተፈጸሙም ለማለት ይጠቀሙበታል። ጋዜጠኞቹን የህዝብ ጠላቶች ናቸው የሚሉት ህዝብ ማለት እኔ ነኝ ለማለት ነው። የኔ ጠላት ከሆኑ እኔን የሚተቹ ከሆነ የሚተቹት እናንተ ህዝቡን ነው የሚል ትርጉም ለመስጠት ነው።
ህዝቡ በአሜሪካ ፕሬስ ላይ ያለው አመኔታ ከመቼውም በበለጠ አነስተኛ ነው። ይህንንም አንዳንዶች የሚገልጹት በአጠቃላይ በዓለም ዙሪያ የፕሬስ ነጻነት እንደ ቀነሰ አድርገው ነው። ያም ሆኖ አንዳንድ የለውጥ አዎንታዊ ምልክቶችም እንደሚታዩ ይነገራል። ለምሳሌ በአዲሱ ጠቅላይ ሚኒስትር አብይ አህመድ የተጀመሩ ዲሞክራሲያዊ ለውጦች እየተካሄዱ ባሉበት በኢትዮጵያ ካለፉት 14 ዓመታት ወዲህ ለመጀመሪያ ጊዜ አንድም ጋዜጠኛ አልታሰረም። ይህም ብቻ አይደለም ይላሉ የድንበር የለሽ ጋዜጠኞች ድርጅቱ ማርጎ ኢዩን።
Well, we have seen some changes in the regimes in certain countries like Ecuador, South Korea, the Gambia.
በመንግስታት የተወሰዱ አንዳንድ የለውጥ እርምጃዎችን አስተውለናል። አንዳንድ እንደ ኢኳዶር፣ ደቡብ ኮሪያና ጋምቢያ የመሳሰሉ ሀገሮች ደግሞ በዓለም የፕሬስ ነጻነትን በማክበር ከሚጠቀሱ ሀገሮች ውስጥ ተዘርዝረዋል። መሻሻል አሳይተዋል።
ጋዜጠኞች አሁንም በዓለም ዙሪያ ስራቸውን የቀጠሉ ሲሆን የቅርብ ጊዜ ሪፖርቶች እንደሚተነብዩት ግን ግዳጃቸውን የሚወጡት አስቸጋሪና አደገኛ ሁኔታዎች ውስጥ በማለፍ ይሆናል ስትል ባልደረባችን ኤሊዛቤት ሸርኔፍ ለአሜሪካ ድምፅ ያጠናከረችውን ዘገባ አጠናቃለች።
አድማጮች እንግዲህ የዛሬው የጋቢና ቪዮ የጉዟችን በዚሁ ተጠናቋል። በፌስቡክ አት ቪዮ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪዮን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ሳስተናግዳችሁ ያመሸው ጽዮን ግርማ ነበርኩ። ደህና ደሩ። Kun Radio Sagale Amerikati.